የአሜሪካ ድምጽ ራዲዮ ጣቢያ ነው። በኦሮሚያ ክልል በምዕራብ ወለጋ ዞን በንጹሃን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ የሀገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሃን ዜጎችን ጉዳይ አስመልክቶ በዛሬው ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌዴራልና በክልል ቅንጅት የአጻፋ እርምጃ በመውሰድ ላይ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው አክለውም የመላው ኢትዮጵያ ሕዝብ የጥፋት ኃይሎች ወዳሏቸው ወጥመድ ላለመውደቅ በማስተዋል እየተጓዘ በእንዲህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ሕግ ለማቅረብና እንደዚህ አይነቱ ግድያዎች ፈጽመው እንዲቆሙ በትብብር ልንሰራ ይገባልም ብለዋል። በጥቃቶቹ በመንግስት የሚወነጀለው የኦሮሞ ነጻነት ግንባር ታጣቂ ቡድን ኦነግ ሸኔ በበኩሉ ውንጀላዎቹን ያስተባብላል። ለለቱ አብይ ይቀርባል። በሌላ ዜና በደቡብ ክልል በሚገኙ በምዕራብ ኦሞ ቤንች ሸካ ዞን ጉራ ፈርዳና በአማሮ እንዲሁም በቤንሻንጉል ጉሙዝ ክልል መተከል ዞን በርካታ ንጹሃን ዜጎች የተገደሉባቸው ጥቃቶች ተፈጽመዋል። የነኝንም ዘገባዎች ይዘናል። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ከዛሬ ሐሙስ መጋቢት 25 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተ በያሉበት ሆኖ የዕለቱን ዝግጅት ካስተናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ያስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ የኮሮና ቫይረስ ወረርሽኝ ዕለታዊ ይዞታን በተመለከተ ከኢትዮጵያ ሕብረተሰብ ኢንስቲትዩት ካገኘነው መግለጫ እንጀምራለን። በሀገሪቱ በኮቪድ-19 ሳቢያ በጽኑ የታመሙ ሰዎች ቁጥር እስከ ትናንት በነበረው ጊዜ ውስጥ 865 መድረሱን ኢንስቲትዩቱ አስታውቋል። ትናንት የኮሮና ቫይረስ ምርመራ ከተደረገላቸው 8022 ሰዎች መካከል 2068 ላይ ቫይረሱ መገኘቱንም ገልጾ በዕለቱ በበሽታው ሳቢያ የ24 ሰዎች ሕይወት እንዳለፈም አክሎ አስታውቋል። ሀገሪቱ በአጠቃላይ እስካሁን ቫይረሱ እንደተገኘባቸው በምርመራ የተረጋገጠው ሰዎች ቁጥር 206,589 መድረሱን እና ከነዚህም ውስጥ 158,109 እንዳገገሙ፣ 45,613 አሁንም ለቫይረሱ እንደተጋለጡ መሆናቸውን ዕለታዊ መግለጫው ያሳያል። በበሽታው ሳቢያ ሕይወታቸውን ያጡ ሰዎች ቁጥር በአጠቃላይ 2865 መድረሱን ነው የትናንቱ ዕለታዊ መረጃ የጠቆመው። ሕዝቡ አስፈላጊዎቹን የበሽታውን መከላከያ መንገዶች በአግባቡ ተግባራዊ እንዲያደርግ የሕብረተሰብ ጤና ኢንስቲትዩቱ መክሯል። የአፍና አፍንጫ መሸፈኛ ጭንብል ሳያደርጉ እንዳይንቀሳቀሱ፣ የእጆቹን ንጽህና የሚጠብቁ፣ አየር በደንብ በማይዘዋወርበትና ሰው በሚበዛበት ቦታ ከመገኘት በመቆጠብ የራስዎንና የቤተሰቦን ጤና ከወረርሽኙ ይታደጉ ሲልም ተማጽኖን አቅርበዋል። በዩናይትድ ስቴትስ ደግሞ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ሲዲሲ ትናንት ባወጣው ሪፖርት ባለፈው የአውሮፓ 2020 ዓመተ ምህረት ለሰዎች ህልፈት ዋና ዋና ምክንያት ከነበሩት ውስጥ ሶስተኛው ኮቪድ-19 እንደነበረ አስታውቋል። በዚህም ካቻምና ከነበረው አሃዝ ጋር ሲነጻጸር ያምናው በ16% ከፍ ያለ እንደነበረ ነው ያመለከተው። የሲዲሲ ዲሬክተር ሮሼል ወለንስኪ በዋይት ሃውስ በሰጡት ማብራሪያ ለፈው ዓመት ከልብ ህመምና ከካንሰር ቀጥሎ ብዛት ያለው ሰው ለህልፈት የተዳረገው በኮቪድ-19 የተነሳ እንደነበረ ገልጸዋል። 378,000 ሰዎች በበሽታው ሳቢያ እንደሞቱ ነው አክለው የገለጹት። በኮቪድ ክትባት ዜና የዩናይትድ ስቴትስ የመድኃኒት ኩባንያ ፋይዘር ለአሜሪካ ህዝብ የሚውሉ 120 ሚሊዮን ክትባቶችን ማምረቱን ገልጾ እስከ ቀጣዩ ግንቦት ወር በሚኖረው ጊዜ ውስጥ ቃል በገባው መሰረት 200 ሚሊዮን ክትባቶች፣ በሐምሌ ወር ደግሞ በአጠቃላይ 300 ሚሊዮን ክትባቶችን እንደሚያደርስ አስታውቋል። ሞደርና ኩባንያ በበኩሉ 100 ሚሊዮን ክትባቶች ማቅረቡንና ጆንሰን ኤንድ ጆንሰን ደግሞ 20 ሚሊዮን እንዳደረሰ ነው የገለጸው። በአውሮፓ ስናቀና ደግሞ የአውሮፓ ሀገሮች የኮቪድ-19 ክትባት ሂደታቸው በተገቢው መንገድ የተፋጠነ አይደለም ሲል ያለም የጤና ድርጅት አሳስቧል። ከአምስት ሳምንታት በፊት በአህጉሪቱ የቫይረሱ ተጋላጮች ቁጥር 1 ሚሊዮን የነበረው አሁን ወደ 1.6 ሚሊዮን ማሻቀቡን የጠቀሰው ያለም የጤና ድርጅት በአህጉሪቱ የተከተበው ሰው ብዛት ግን 4% ብቻ መሆኑን አያይዞ አስገንዝቧል። የአህጉሪቱ መሪዎች የክትባት ሂደቱን እንዲያፋጥኑ የድርጅቱ የአውሮፓ ዲሬክተር ዶክተር ሃንስ ክሉገ አሳስበዋል። የክትባት ምርቱን መጨመር፣ የክትባት አሰጣጥ ሂደቱ ላይ ያሉ መሰናክሎችን ማስወገድ አለብን ሲሉ ነው የመከሩት። የዓለም የጤና ድርጅቱ ባለስልጣን ክሉገ እንዳሉት በአህጉሪቱ ቢያንስ የመጀመሪያውን ክትባት ያገኘው ሰው ቁጥር ከአጠቃላዩ ሕዝብ ግፋቢል 10% ብቻ ነው ብለዋል። ሁለቱንም ወስደው የጨረሱት 4% ብቻ ናቸው። የዓለም የጤና ድርጅት የአውሮፓ አጣዳፊ ሁኔታዎች ዲሬክተሯ ዶክተር ዶሪት ኒትሳን በበኩላቸው መጀመሪያ ብሪታንያ ላይ የተከሰተው ልውጡ የኮሮና ቫይረስ ዝርያ በቀላሉ የሚዛመት በመሆኑ ተጨማሪ የመቆጣጠር እርምጃዎች ያስፈልጋሉ ሲሉ አሳስበዋል። አንትና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሀገራቸው ለሶስተኛ ጊዜ ገዝፎ እየተዛመተ ያለውን የቫይረሱን ስርጭት ለመቆጣጠር ለሶስተኛ ጊዜ አገር አቀፍ የእንቅስቃሴ ክልከላ ትዕዛዞችን አውጀዋል። ትምህርት ቤቶች ከፊታችን ሰኞ ጀምሮ ለ3 ሳምንታት ይዘጋሉ ነው የተባለው። ማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ጥር ወር በማዕከላዊ ማሊ በተካሄደው የፈረንሳይ የአየር ድብደባ 19 ሲቪሎች ተገድለዋል የሚለውን የተባበሩት መንግስታት ድርጅት ዘገባ ፈረንሳይ አልተቀበለችም። የአየር ጥቃቱ በሳህል ቀጣና የሚካሄደው ጸረ አሸባሪ እንቅስቃሴ አካል መሆኑን የአሜሪካ ድምጽ ዘጋቢ ኒኮላስ ፒኖ ከፓሪስ በላከው ዘገባ አስታውቋል። አዳነች ፍስሐዬ ዝርዝሩን ይዛለች።
ባውንቲ በተባለው በማዕከላዊ ማሊ በሚገኘው መንደር እንደ አውሮፓ አቆጣጠር ባለፈው ጥር 3 ቀን የተፈጸመው ኩነት ማሊ በሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮና በፈረንሳይ መካከል ጠብ የፈጠረ ጉዳይ ሆኗል። አንድ የተባበሩት መንግስታት ድርጅት ያካሄደው ምርመራ የፈረንሳይ የአየር ድብደባ የሰርግ ስነ ስርዓት ይካሄድ የነበረበትን ቦታ መጥቶ ሲቪሎችንና 3 ታጣቂዎችን ገድሏል የሚል ዘገባ በያዝነው ሳምንት ይፋ አድርጓል። 3ቱ ታጣቂዎች ካቲባ ሰርማ የተባለው ጽንፈኛ ቡድን አባላት ናቸው ተብሏል። የፈረንሳይ ባለስልጣኖች ግን የሰርግ ስነ ስርዓት አልተመታም፣ ያደረስነው ጉዳትም የለም በማለት ላለፉት 3 ወራት ያህል ሲያስተባብሉ ቆይተዋል። የፈረንሳይ መከላከያ ሚኒስትር ፍሎረንስ ፓርሌ በያዝነው ሳምንት ለጉዳዩ ሲናገሩ ከወታደራዊ ኃይላቸው ጎን ቆመዋል።
Nous réitérons avec force que la frappe aérienne qui a été réalisée
ጥርጣሬ ለማሳደር ሞክረዋል። ሚኑስማ በሚል አጽሮት የሚታወቀው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ባለስልጣኖች ምላሽ እንዲሰጡበት ተጠይቀው እንዳልሰጡ ተገልጿል። ነገር ግን የተባበሩት መንግስታቱ ተልእኮ የውስጥ በቪዲዮ የተቀረጸ ማስረጃን ለአውሮፓ አቆጣጠር ጥር 25 ላይ አሳይቷል። የተባበሩት መንግስታት ድርጅት መርማሪዎች ወደ ባውንቲ ተጉዘው የአየር ድብደባ የተካሄደበትን ቦታና የተገደሉት ሰዎች የተቀበሩበት የተባለውን ቦታ ማየታቸውን ያመለክታል ቪዲዮው። ቪዲዮው ላይ ማሊ ያሉት የተባበሩት መንግስታት ድርጅት የሰብአዊ መብትና መከላከል ክፍል ኃላፊ ጆሊየም ንገፋ የምርመራው ዘዴ አስተማማኝ መሆኑን ሲገልጹ ይታያል። የፈረንሳይ መከላከያ ሚኒስትር ከማሊ ከፍተኛ መሪዎች ጋር ለመነጋገር ትላንት በመዲናይቱ ባማኮ ገብተዋል።
ዳነችን አመሰግናለሁ። ሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ መጋቢት 25 2013 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናስ።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ በሚገኝ አደገኛ ውድድር ሳቢያ ህይወቱ አደጋ ላይ የሆነውን የ12 ዓመቱን ህፃን ጉዳይ አስመልክቶ ካነጋገርናቸው ወላጆች መካከል አንዷ የሆነችውን ወይዘሮ ቤዛ ክንፈን ድምጽን የሰማችሁት። ዝርዝሩን በሁለተኛው አጋማሽ ስርጭታችን ይዘናል። አድማጮች አሁን ወደ ዕለቱ አብይ ርዕስ። በኦሮሚያ ክልል በምዕራብ ወለጋ ዞን በንጹሃን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ ሀገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሃን ዜጎችን ጉዳይ አስመልክቶ በዛሬው ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌደራልና በክልል በቅንጅት ያጣፋ አርምጃ በመውሰድ ላይ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ በደረሰው ጥቃት ለሟች ቤተሰቦችና ለኢትዮጵያ ህዝብ የተሰማቸውን ሀዘን በገለጹበት በዚህ መግለጫቸው የመላው ኢትዮጵያ ህዝብ ወደ ጥፋት ኃይሎች ወጥመድ ላለመውደቅ በማስተዋል እየተጓዘ በእንደዚህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ህግ ለማቅረብና እንደዚህ አይነት ግድያዎችን ፈጽሞ እንዲቆሙም በትብብር ልንሰራ ይገባል ብለዋል። በሌላ ተያያዥ ዜና በአማራ ላይ የሚፈጸመውን ግድያ የፌደራል መንግስት አስቸኳይ መፍትሄ እንዲሰጥ ሲሉ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር አሳሰቡ። በሌላ ዜና ምዕራብ ወለጋ ዞን ባቦ ገንቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎችን ህይወት ለቀጠፉ ጥቃቶች መንግስት ኦነግ ሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 በላይ መቁሰሉንም ባለስልጣናቱ አረጋግጠዋል። መጠሪያው የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያሉት የቡድኑ መሪ ግን ክሱን ያስተባብላሉ። ሰለሞን አባተ አነጋግሯቸዋል። ቃለ ምልልሳቸው ቀጥሎ ይቀርባል።
ጤና ይስጥልኝ። ለጊዜው አመሰግናለሁኝ። በቅድሚያ እስቲ ወደ ደወልኩበት ጉዳይ ከመግባቴ በፊት ራስዎን ያስተዋውቁልኝ ከአድማጮች ጋር።
እሺ፣ እኔ አመሰግናለሁ ስለሰጣኝ እድል። መሮ እባላለሁ። ኦሮሞ ነጻነት ሰራዊት ምዕራብ ዘዛኝ ነኝ።
መሮ የለም፣ መሮ ተገድሏል፣ መሮ ሞቷል እየተባለ ብዙ ሲወራ ይሰማል። ሰምተዋል ይመስለኛል። እርሶም አንዳንድ ጊዜ እንደውም በምስል የተደገፉ መረጃዎች ሲሽከረከሩ አይተናል። በሌላ በኩል ደግሞ መሮ ነኝ ያሉኝ እርሱ አሁን
ታው እንደዚህ አይነት ፕሮፖጋንዳዎች ይሰማሉ። እንግዲህ ሳንፈስ አይደለሁም፣ ከኔ ጋር ያወራህ ነው። ሌላ ማረጋገጫ ልሰጥ አልችልም ሰለሞን።
እሺ፣ ለጊዜው ይበቃኛል። አሁን በሙሉ ስሞ ልጥራዎት ወይስ ደግሞ በመሮ ብቻ ላነጋግሮት? እንግዲህ ትናንት የወጡ ዜናዎች ብዙ ሰላማዊ ሰው ምዕራብ ወለጋ ውስጥ እንደተገደሉ ተነግሯል። መንግስት ደግሞ እነዚህን ሰዎች የገደሏቸው ኦነግ ሽኔ የሚላቸው ታጣቂዎች ናቸው ብሏል። ምንድን ነው የእርስዎ ምላሽ ለዚህ?
ሰለሞን፣ መንግስት ኦነግ ሽኔ ነው የገደላቸው ካለ እንግዲህ ኦነግ ሽኔ የሚባል ድርጅት ፈልገህ ማናገር ነው ያለብህ። መንግስት ገዳዮቹ ኦነግ ሽኔ ናቸው ብሎ ደግሞ ክስ አቅርቧል። ስለዚህ ኦፊሻሊ የቀረበበት ክስ ኦነግ ሽኔ የሚባል መልስ ብሰጥ አይሻልም? የማይመለከተኝ ስለሆነ ማለት ነው።
እናንተ ኦነግ ሽኔ ናችሁ ነው የሚለው መንግስት። እናንተን ለማለት ነው ምሮ መንግስት ኦነግ ሸኔ የሚለው። ይንገሩኝ እስቲ ማን እንደሆናችሁ እናንተ።
አንተ ቤተሰብ ያወጣ እንደሰም ሰለሞን ሆኖ እያለ በሌላ ሰለሞን አይደለህም ወይ ቦጋሌ ወይ ደግሞ ሌላ ቻላነህ ብልህ ትቀበላለህ ብዬ አላምንም። ስለዚህ እኛ የማይመለከተን ጉዳይ ሳንጠራ አቤት የምልበት ጉዳይ የለም። የኦሮሞን ነጻነት ሰራዊት እናን በዚህ ስም ደግሞ የቀረበብን ክስ የለም። አምራራው ሰራዊት የኦሮሞ ነጻነት ሰራዊት ነው የሚባለው። በዚህ ሰራዊት ላይ ደግሞ ምንም አይነት ክስ በእነኚህ ሰዎች አልቀረበም።
ምሮ፣ በዚህ ትናንት ተፈጸሙ በተባሉትም ይሁን እስከ ትናንት በተፈጸሙት ግድያዎች ውስጥ የኦሮሞ ነጻነት ሰራዊት እጅ አለ?
የኦሮሞ ነጻነት ሰራዊት እንደዚህ አይነት ግድያ ውስጥ እጁን አያስገባም። በዚህም አይነት መልኩ ምንም አይነት በእኛ ሰራዊት የተከሰተ ግድያ የለም። እንደዚህ አይነት አንድን ብሔር ዕላማ ያደረገ ጥቃት ይቅርና አንዲት ነፍስ በኦሮሞ ነጻነት ሰራዊት እጅ ማለቴ የሲቪሊያን ወይ ደግሞ የንጹህ ዜጋ ነፍስ ብትጠፋ ሀሺ የሆነ በጣም በዲስፕሊነሪ የሚጠየቅበት ይሄንን አይነት ግድያ የሚፈጽም የኦሮሞ ነጻነት ሰራዊት ማለት ነው። እንደዚህ አይነት ህግ ነው ያለንና ይሄ ነገር ተደጋገመ። ይሄንን ደግሞ ብዙ ዩቱበሮች ከሁኔታው ርቆ ያሉት አክቲቪስቶች ንግድ አድርገውታልና መወቃቀሱ መወነጃጀሉ ለነኚህ ለሚያልቁት አማራ፣ ኦሮሞ፣ ትግሬ አንበል ኢትዮጵያዊም አንበል ለነዚህ ለሚያልቁት ንጹሃን የእግዜር ፍጡር መጫወቻ ቁማር መሆን የለበትምና እንደዚህ አይነቱ ግድያ ኢትዮጵያ ውስጥ በስቷል። ማጣራት ያለበት ገለልተኛ አካል ያጣራ ብያለው። ተመላልሶ ስለተነገረ ብቻ የሚለወጥ ነገር የለም። አንተን ገለናል ብለው ብዙ ዜናው ስትሰሩ ነበር እንዳልክ፣ ውሸቱ በዛ። ማድረስ፣ መግደል፣ ማፈናቀል ቢሆን ስራችን ይህን ናይል አመት አይወስድብንም።
መሮ
ቆረጥን አይደለንም።
እሺ
እና ተስፋኞች ነን። ተስፋ የቆረጠ ነን በዚህ አይነት ነገር የሚያደርገው። እኛ ደግሞ አሁን በዛ ደረጃ አይደለም ያለ ነው። ከዚህም በፊት የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር መሪ ጨምሮ ሌሎች መሪዎች ወደ ሀገር በገቡበት ጊዜ እና የኦሮሞ ነጻነት ሰራዊት ለሁለት ለሶስት ተከፍሎ ትጥቅ የፈታበት ጊዜ ይበልጥ ብዙ መከራ እና ብዙ እንግልት ውስጥ የገባንበት ጊዜ አልነበረም። የዛንም ይሄንን ነገር አላደረግም። እንኳን ዛሬ በዚህ ደረጃ ያለንበት ጊዜ ቀርቶ
እዚህ ጋር ግን መንግስት ብቻ ሳይሆን ከጥቃት ተርፈናል የሚሉ ሰዎችም ጭምር የኦሮሞ ነጻነት ሰራዊት ናቸው ይሄንን ጥቃት ያደረሱብን እያሉ ይናገራሉ። እንደዚህ አይነት ጥቃቶችን የእናንተ ሰራዊት ላለማድረሳቸው የምታደርጉት ክትትል፣ ቁጥጥር፣ የምትወስዱት እርምጃ አለ? የተጨበጠ ምን አድርጋችኋል እስካሁን? ይሄንን ቅድም እንደነገሩኝ በስነ ምግባር የታነጸ ነው የሚሉትን ተግባራዊ ለማድረግ ወይም ለመቆጣጠር?
ጥቃት ስትፈጽም እኮ ነው አንተ እርምጃ የምትወስደው። እርምጃ መውሰድ አይደለም ጥቃቱ አልተፈጸመም። እኛ እንደዚህ አይነት ነገር ጥቃት ይቅርና አንዲት ነፍስ በኦሮሞ ነጻነት ሰራዊት እጅ ላይ ብትጠፋ የሚወሰደው እርምጃ በጣም የከፋ ነው ያልኩ። እንደዚህ አይነት ህግ ነው ያለን። ተላልፎ ቢገኝ ይረሸናል ነው የሚልህ። እንደዚህ አይነት ነገር ክትትሉን አይደለም እርምጃውን አይደለም በኦሮሞ ነጻነት ሰራዊት እጅ እንደዚህ አይነት ነገሮች ተተግብሮ ስለማያውቁ እንደዚህ አይነት ነገር ተከስቶ እንደዚህ አይነት እርምጃ ወስደናል እንልህ የለም።
ስለዚህ ይሄንን ትናንት የተፈጸመውን ግድያ ምዕራብ ወለጋ ውስጥ ወይም ሌሎች ተመሳሳይ ግድያዎችን ምዕራብ ወለጋ ውስጥ እየተፈጸሙ ያሉ በሲቪሎች ላይ ብዙ እንግልት ያደረሱ ግድያዎችን መሮ እንደ ሰራዊት መሪ እና የኦሮሞ ነጻነት ሰራዊት በአደባባይ በግልጽ ያወግዛል?
ያወግዛል ብቻም ሳይሆን ሀዘን ነው የሚሰማን። የሰው ልጅ የቁማር መጫወቻ ሲሆን ማውገዝ ብቻውን በቂ አይደለም፣ ያመሃል። ኢትዮጵያ ውስጥ እየተገደለ ያለው የኢትዮጵያ ብሔር ሁሉ ነው ሰለሞን። ሁሉም ቦታ ግድያዎች አሉ። በመሪ ደረጃ እየተባለ ያለውን ሚዲያ ውስጥ እየዘገቡ ያሉትን ነገር መርምሩ። ሁልጊዜ የሚባለው ኦሮሞ ነጻነት ሰራዊት የሚንቀሳቀስበት ቦታ ብቻ አይደለም። ሰዎች በሚመቻቸው ትሩን ወይ ደግሞ በሚመቻቸው እንቅስቃሴ ሙዚቃ እየከፈትክ የምትደንስበት አይነት ሆኗል ኢትዮጵያ ውስጥ። የኔ ዘር ሞተ፣ የእከሌ ዘር ሞተ፣ የኔ ብሔር ሞተ የሚባለውን አይደለም ማየት ያለብኝ። ያ ቁማር ነው የሆነው።
መሮ፣ እናንተን በህወሀት ተላላኪነት ይከሳል መንግስት። ምንድን ነው ግንኙነታችሁ ከህወሀት ጋር?
ከህወሀት ጋር ያጨረስነው ቢዝነስ አለን እንደ ኦሮሞ ህዝብ። ያ ማለት ቲፒኤልኤፍ ስልጣን ላይ በነበረ እና እነ ኦፒዲዮን ይዞ ሌሎችም ፒዲዮዎችን ሰርቶ ኢትዮጵያን ስገዛ በነበረበት አፍሮ ፒዲዮዎች ተፈጽመዋል። ያ ቀመሩ ወይ ደግሞ ምንድን ነው የሚባለው ሂሳቡ አልተወራረደ። ሂሳብ ያልተወራረደበትን ከኦሮሞ ህዝብ ያላወራረደው ሂሳብ አለበትና ከህወሓት ጋር እኔ እንደ አንድ ሰው በግሌ የሆነ ግንኙነት መፍጠር አልችልም። ስለዚህ ምንም አይነት ግንኙነት የለንም።
ጃልመሮ፣ ወይም በሙሉ ስሙ ኩምሳ ድሪባ ለሰጡኝ ጊዜ ለማብራሪያው በጣም አርጋ አመሰግናለሁኝ።
ቪኦኤ አማርኛ ቋንቋ ክፍል ስለፈቀዳችሁኝ ይብን እጅግ በጣም አመሰግናለሁ።
በደቡብ ክልል በሚገኙ በምዕራብ ኦሞ በቤንች ሸካ ዞን ጉራ ፍርዳና በአማሮ ልዩ ወረዳ በተፈጠረ የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውንና የጸጥታ ኃይሎችም ጭምር መስዋዕታቸውን የክልሉ ምክትል ርዕሰ መስተዳድር አቶ ወርስቱ ይርዳው ዛሬ ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታወቁ። ባለፉት 2 ቀናት በጉራ ፍርዳ 10 ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት 2 ሳምንታት ውስጥ 13 ሰዎች መገደላቸውን የአካባቢዎቹ የአይን እማኞች ለአሜሪካ ድምጽ ተናግረዋል። የክልሉ ርዕሰ መስተዳድር በመግለጫቸው አካባቢዎቹ በአሁኑ ወቅት መረጋጋታቸውንና ሰላም መመለሱን ቢገልጹም ነዋሪዎች ግን ዛሬም የደህንነት ስጋት እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ እንዳስታወቁት በሶስቱ አካባቢዎች በተፈጠረ ግጭትና በተሰነዘረ ጥቃት በጉራ ፈርዳና በአማሮ ልዩ ወረዳ ሲቪሎች ተገልሏል። በምዕራብ ኦሞም በድንገት ተወሰደ ባሉት ባልተጠበቀ እርምጃ የመንግስት የጸጥታ ኃይሎች ተሰውቷልም ብሏል። አቶ ርስቱ በጉራ ፈርዳ የተፈጸመውን በዝርዝር ተናግሯል።
ግሊት በመትባል ቀበሌ ውስጥ እዚሁ ወረዳ ብሔር ብሔረሰቦች ተቀላቅለው የሚኖሩበት አካባቢ ነው። የካቲት 6 ላይ በተፈጠረው አደጋ 6 የሚሆኑ ዜጎች ህይወታቸው ያጣንበት ሁኔታ ነው ያለው። እንደዚሁ ደግሞ የካቲት 22 ላይ በዚያ አካባቢ የደረሰውን ችግር በዜጎቻችን ላይ በተደጋጋሚ እየደረሰ ያለውን ጥቃት በተደራጀ መንገድ ችግሩን ለመፍታት የተንቀሳቀሰ የጸጥታ ኃይል ወደ 7 የሚሆን ፖሊስ አባላት በጅምላ በጸጥታ ኃይሎች እርምጃ የተወሰደበት ሁኔታ ነው የነበረው። በጸጥታ ኃይሎቻችን ላይ እርምጃ ከወሰዱ በኋላ ትጥቆቻቸውንም አልባሳቱንም ጭምሩ መለዮቻቸውም ጭምር ይዘው ነው የሄዱ ሽፍቶቹ። እና ይሄ ኃይል ይሄን ትጥቅ ተጠቅመው እንደገና መልሰው ጉዳት ያደረሱበት ሁኔታ ከመጋቢት 7 እስከ 16 ባለው በዚህ ወር ውስጥ እንደገና ተከታታይ የሆነ ጥቃቶች ያደረሱበት ሁኔታ እንዳለ ያው ህብረተሰባችን ይታወቃል። በእነዚህ ግዚያቶች በ8 ንጹሃን ዜጎች ላይ የህይወት አደጋ ደርሷል። መጋቢት 22 ላይ በነበረው ሁኔታ 7 የጸጥታ ኃይሎቻችን ላይ ህይወታቸው አጥተዋል ተሰውቷል። ሶስቱ የፖሊስ አባላት ናቸው፣ 4ቱ የሚሊሻ አባላት ናቸው፣ 7 የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል።
እጃቸውን በጥቃቱ ያስገቡ ያሏቸውን የመንግስት ስራ ኃላፊዎችን ጨምሮ የክልሉ መንግስት ወንጀለኞችን በቁጥጥር ስር ማዋሉን ገልጧል። በምዕራብ ኦሞ ዞን ማጂ ወረዳ በሁለት ብሔረሰቦች መካከል የተፈጠረውን ግጭት ለማርገብ በአካባቢው ሰፍረው በነበሩ የክልሉ ልዩ ኃይል አካላትን ጨምሮ 11 ሰዎች መገደላቸውም ተናግሯል።
ልዩ የፖሊስ ኃይላችን እዛ ቦታ መስፈሩ ያልተመቸው የሱርማ ታጣቂ ቡድን መጥቶ በልዩ ኃይላችን ላይ ያልተጠበቀ ጥቃት የሰነዘረበት ሁኔታ ነው የተፈጠረው እና በዚህ ምክንያት 7 ያህል የልዩ ኃይል አባሎቻችን የተሰዉበት ሁኔታ ተከስቷል። በአጠቃላይ በዚህ አካባቢ የሚሊሻ አባላትም አሉ የተሰዉ፣ የአካል ጉዳትም የደረሰባቸው አሉ። 6 ያህል የልዩ ኃይል አባላት እንደዚሁ ደግሞ 5 የሚሆኑ ደግሞ ሚሊሻ አባላት በድምሩ 11 የሚሆኑ ህይወታቸው አጥተዋል ተሰውቷል። እንደዚሁ ደግሞ 15 ያህል የአካል ጉዳት አጋጥሟቸዋል። በነበረው ሁኔታ የኃይል መበተንም ስላጋጠመ እስካሁን አድራሻቸው ያልታወቁ 9 ያህል ልዩ ኃይል አባላትና ሚሊሻዎች ያሉበት ሁኔታ ስለጊዜው ማወቅ አልተቻለም። ይሄ በጣም ከፍተኛ ጉዳት ነው። በአሁን ሰዓት በሁለቱ ዞኖች መካከል ግጭት የለም፣ ቆሟል። ስለዚህ አጥፊዎቹ ለህግ የማቅረብና በዚህ አካባቢ በኃይልና በአመጽ መንገድ በመሄድ አካባቢውን የሚረብሹ አካላትን ለማስታገስ በቀጣይነትም የተጠናከረ ስራ የሚሰራበት ሁኔታ ይኖራል።
ሰሞኑን ጥቃት ከደረሰባቸው አካባቢዎች 3ኛው አካባቢ የአማሮ ልዩ ወረዳ ሲሆን ከሁለት ሳምንታት በፊት ለእርቅ ተቀምጠው ነበር ባሏቸው በሀገር ሽማግሌዎችና በመንግስት የስራ ኃላፊዎች ላይ በተፈጸመ ጥቃት ሰዎች መገደላቸውን ተናግረው አሁንም በወረዳው ያለው ህዝብ በስጋት ውስጥ መኖሩን አረጋግጧል።
የጸጥታ ችግር የተፈጠረባቸው አካባቢዎች አሁንም ቢሆን ህዝባችን ውስጥ ስጋት አለ። መንግስት ድረሱልኝ የሚል ጥሪ ያቀርባል። መንግስት አቅም በፈቀደ መጠን እነዚህ ዜጎች ጋር ደርሶ ህይወት ለመታደግ ጥረት እያደረገ ነው። በስጋትነት የሚነሱ ነገሮች ለምን ሰጋ ብለን ይህንን ልናነሳ አንችልም። ትክክል ነው ማለት ነው። እና ይህን ችግር ግን የምንፈታው መንግስትና ህዝብ አብሮ ከቆመ፣ መንግስትና ህዝብ ከጸጥታ ኃይሉ ጋር ማለት ነው፣ ህዝቡ ከጸጥታ ኃይሉ ጋር አብሮ ከቆመ ግን የምንፈታው ችግር ነው ብለን ነው የምናምነው። ስለዚህ አንዳንድ አካባቢዎች የታጠቁ ኃይሎች ስላሉ እነዚህ የታጠቁ ኃይሎች ጥቃት ሊያደርሱ ይችላሉ የሚል ሚነሳል በዛ ምክንያት ህዝባችን በስጋት ከአንድ ቦታ ሌላ ቦታ ሽሽት የሚገባበት ሁኔታ ሊያጋጥም ይችላል እንደዚህ አይነት ነገሮች ሊፈጠሩ ይችላሉ በተለይ ደግሞ አሁን ወደ ምርጫ ስንገባ የዚህ አይነት አስተሳሰቦች ሊሰፉ ይችላሉ
በጉራ ፈርዳ ወርዳ በሳምንቱ መጨረሻ 10 ሰዎች በግፍ መገደላቸውን የጉራ ፈርዳ ወረ ነዋሪ ለአሜሪካ ድምጽ ተናግሮ ነበር
ሰዎች ሞተዋል ተገለዋል ከአስር በላይ ሰው ሞቷል በርካታ ሰዎች ተፈናቅለዋል በቃ ሶስቱም ቀበሌ ተፈናቅሏል ወጥቷል ሶስት ቀበሌ ህዝብ ወጥቶ ከቀደሙት ይልቅ አሁን እስከ ሶስት ቀበሌ ህዝብ ወጥቶ ኩጃ ትምህርት ቤት ውስጥ ነው ተጠልሎ ያለ ምንም ሌላ የተጋጨ የግል ቁርሾና የግል ጸብ ኑሯቸው አይደለም በቃ ሆን ተብሎ ቀደም ሲል እንትን ሲሰራ የነበረው ይሄ ሆን ተብሎ ዘር ተኮር ለዛ መሳሪያ ተብሎ የተደራጁ ኃይሎች ናቸው በየቀጠናው የተዟዟሩ የሚሰሩ ስራ ነው።
የክልሉ መንግስት ይህንን በተመለከተ የተገደሉ ሲቪሎችን በቁጥር ባይዘረዝሩም በርካታ ሰዎች ተገለዋልም ብሏል። በተመሳሳይ በአማራ ወረዳም በጥቃት ውስጥ በተፈጸመ ጥቃት ከ12 በላይ ሰዎች መገደላቸውን ስማቸው እንዳይጠቀስ ፈለጉ የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል።
ዛሬ ጠዋት ላይ ደግሞ ማታ ላይ የነበሩ ሁለቱን አርሶ አደሮች ቆሬቀበ ላይ ምራብ ጉጂ ጥሩ ባርጉዳ ወይ ነጣሪና ካልማ ከተባሉ አከባቢ የመጡ ጉጂዎች ተጣጥቆ የጉጂ ሰራዊት ወይ ሚሊሻዎች በቱን አርሶ አደሮችን ሊገምጹ ያሉት አርሶ አደሮቹም አርሶ አደር አዶኛ ሉቃስና አርሶ አደር ኢሳ ሹሌ ተባሉ በከረዳ ቀበሌ እንደዚሁ በ9 ከረዳና ሸሮ ቀበሌ ላይ ግድያ ተፈጽሟል። ስለዚህ በዛው የከተለበት ሁኔታ አለ። ከረዳ አሁን በመከተል እንደዛው በከረዳ አከባቢ ላይ ከፍተኛ ኦፕሊውስ ተደርጓል። እጅግ በጣም የታጠቀ ኃይል በምራብ ጉጂ ዞን በሱሮ ባርጉዳ ወረዳና በገላና ወረዳ ላይ የገቡበት ሁኔታዎች ከሰው አቅም በላይ በሆነ ሁኔታ ጥቃት እየፈጸሙ ነው ያሉት አካባቢ ላይ ማለት። ስለዚህ በሁለት ሳምንት ውስጥ 12 ሰው የሞተ ማለት ነው።
አቶ ርስቱ መንግስት ሰላም ለማረጋገጥና የህግ የበላይነትን ለማስከበር ጥረት ያደረገ መሆኑን ገልጧል።
በአሁን ሰዓት አካባቢው ሰላም ነው ያለው። ነገር ግን አሁንም ቢሆን እነዚህ የታጠቁ ኃይሎች ሰላማዊ በሆነ መንገድ ጥቃቸውን ለመንግስት አስረክበው ሰላማዊ በሆነ መንገድ ባጠፉት ጥፋት ለህግ የሚቀርቡበት ሁኔታ እንዲፈጠር የጀመርናቸው ስራዎች አሉ። የአካባቢ የመስተዳደር አካላት አገር ሽማግሌዎችም ጨምሮ የተጀመሩ ስራዎች አሉ። ሰላማዊ በሆነ መንገድ አካባቢው ያለው ውጥረት እንዲረግብ እንፈልጋለን። ግጭት እንዲቆም እንፈልጋለን። ይሄ ኃይል በሰላማዊ በሆነ መንገድ አሁንም ትጥቁን አውርዶ ጥያቄዎች ካሉትም ሰላማዊ በሆነ መንገድ ለመንግስት ከመንግስት ጋር ቀርቦ ውይይት አድርጎ ችግሮች እንዲፈቱ ማያደርግ ከሆነ ደግሞ የጸጥታ ኃይሉ ከህብረተሰቡ ጋር በመሆን አስፈላጊውን እርምጃ የሚወስድበት ሁኔታ ይኖራል። እስካሁንም በነበሩ ሂደቶች ሁሉ አስፈላጊውን እርምጃ መያዝ የተቻለው ለህግ የማቅረብ መያዝ ያልተቻለውና ፍልሚያ ውስጥ ገብቶ አሻፈረኝ የሚለው ካለ ደግሞ ጸጥታ ኃይሉ ጋራ በመረጠው መንገድ እርምጃ እየተወሰደ የመጣበት ሁኔታ ነው ያለው። ይሄንን የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል።
የአካባቢዎቹ ሰላም ለማረጋጋት እየሰራሁ ነው የሚለው የክልሉ መንግስት በቀጠናዎቹ ሰላም ተፈጥሮባቸዋል ይበል እንጂ የአካባቢዎቹ ነዋሪዎች ግን አሁንም የደህንነት ስጋት እንዳለባቸው ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ያሻግረናል። በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል አቅራቢያ ትላንት ረፋዱ ላይ የታጠቁ ኃይሎች በአንድ የህዝብ ማመላለሻ አውቶቡስ ላይ በከፈቱት ተኩስ የ7 ንጹሃን ዜጎች ህይወት ማለፉ ተገለጠ። የጸጥታ ኃይል በአካባቢው ፈጥኖ በመድረሱ 10 ታጣቂዎችን መደምሰሱን የቤንሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተና ጄኔራል አስራት ዴኔሮ ዛሬ ለአሜሪካ ድምጽ ገልጠዋል። የማዝጃ ጣቢያው ጨምሮም የአካባቢውን ጸጥታ ለመመለስ ያቀደው ታጣቂዎች በሰላም እጃቸው እንዲሰጡ ጥሪ በማድረግና አሻፈረኝ ያሉት ላይ ግን እርምጃ በመውሰድ መሆኑን አመልክቷል። በስካሁን እርምጃውም ቁጥራቸው 3500 የሚደርስ ታጣቂዎች እጃቸውን ሰጥተው የተሐድሶ ስልጠና እየወሰዱ ነው ብሏል። አስቴር ምስጋናው ከሌተና ጄኔራል አስራት ዴኔሮ ጋር ያደረገችውን ቆይታ እንዲህ ታቀርበዋለች።
የቤኒሻንጉል ጉሙዝ ክልል ኮማንድ ፖስት አስተባባሪ ሌተናል ጄኔራል አስራት ዴኔሮ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ትላንት በመተከል ዞን ዋና ከተማ በለሳ አቅራቢያ የተፈጠረውን እንደሚከተለው ነው ያብራሩት።
ከትላንትናው ረፋድ አካባቢ በተለምዶ መተከልና በመተከል ከተማ ግልገል በለስ ከተማና በቻግኒ መካከል ላይ ሁለት መኪናዎች ላይ ሽፍቶች በድንገት በከፈቱት ተኩስ 7 ንጹሃን ወገኖቻችን ህይወታቸው አልፏል። አንድ ሰው ቆስሏል። እና ሰራዊታችንም እዛ አካባቢ በመኖሩ ጥሎ ደርሶ በብዙ ሰዎች የበለጠ ጉዳት እንዳደረሱም እንደገና ደግሞ የወደቁት ወገኖቻችንን በማንሳትም ተከታትሎ እነዚህ ሽፍቶችንም እርምጃ በመውሰድ በሽፍቶች ላይ ወደ 10 የሚሆኑት ላይ የሞት 5 የሚሆኑት ደግሞ በመማረክ ሌሎችን እንደዚሁ በማቁሰል እዛ አካባቢ የነበረውን ሁኔታ በወቅቱ አረጋግተው ከዛ በኋላ ወደ ሌሎች አካባቢዎችን ሽፍቶችን በመከታተል እርምጃ እየወሰዱና አሰሳ እያደረጉ ያሉበት ሁኔታዎች አሉ።
በክልሉ የተቋቋመው ኮማንድ ፖስት አካባቢውን ወደ ቀደመ ሰላሙ ለመመለስ እየሰራ ያለው በሁለት መንገድ መሆኑን ጄኔራሉ ገልጸዋል። የመጀመሪያው ሽፍታ በማለት የጠሯቸውን ታጣቂዎች የሰላም ጥሪ ተደርጎላቸው ወደ አካባቢው እንዲመለሱ ማድረግና ሁለተኛው ደግሞ እንዲባሉት ላይ እርምጃ መውሰድ ነው ብለዋል።
ታጣቂዎች ነበሩ እነዚህ ታጣቂዎች በሁሉም ወረዳዎች ላይ ያሉት በሰላም እንዲገቡ እና በየጫካው ሆኖ ሰራዊታችንም እየተዋጋ ኦፕሬሽን እየተሰራ እንደዚሁ በተለያየ ቦታ ላይ እየሾለኩ ህዝቡ ላይ ጉዳት እንዳያደርሱ የሰላም ጥሪ ጎን ለጎን እየቀረበላቸው ሰራዊቱ ከፍተኛ መስዋዕትነት እየተከፈለም ቢሆን በኦፕሬሽን ስራዎች ተሰርቶ የሚደመሰሰውም እየተደመሰሰ በሰላም የሚገባውም በሰላም እየገባ በአምስቱም ወረዳዎች ላይ አስቀምጠናል። እነዚህ ሰዎች ቀጣይ ደግሞ ታድሶ መግባት አለባቸው። ታድሶ ሳናረግ ዝም ብለን መበተን አንችልም። ዝም ብለን ከበተንን አመለካከታቸውን ህገ መንግስታዊ አመለካከት፣ ህዝባዊ አመለካከት፣ ብዝሃነት አመለካከት፣ የአንድነት እና አብሮ የመኖር የመሳሰሉት ጉዳዮች ላይ በተዘጋጁ ጽሁፎች ላይ ውይይት ተደርጎ ታድሶ ላይ ተማምነን ወደ የመኖሪያ ቤታቸው ወደፊትም የሚቋቋሙ ይሆናል። ዝም ብሎ የሚጣሉ አይደለም፣ ዜጎች ናቸው። እንደዚህ ካላደረግን ሰላም አይመጣም። ተመልሶ ህዝባችንን ነው የሚጎዳው፣ ሌላ አይደለም። እነዚህ ሰዎች ዝም ብለን እንደፈለጋቸው ሆኖ ብለን ብንጥላቸው ተመልሶ ለህዝቡ ነው ጠንቅ የሚሆኑት፣ የሚበሉትን ካጡ ማን ሊከታተላቸው ከሆነ። ስለዚህ ይሄ ነው እየተደረገ ያለ። ይሄ ደግሞ ለህዝብ ደህንነት እንጂ ለታጣቂው በመስራት ወይ ደግሞ ለታጣቂው የተለየ ጥቅም ለማድረግ አይደለም እና ህዝባችንን ልገነዘብ የሚገባው ኮማንድ ፖስቱ ይሄንን አስቦ እየሰራ ነው። አሁንም ቢሆን በተቻለ መጠን እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብሎ ደግሞ አደጋ የሚያደርሰውን እርምጃ የወሰድን እርምጃ ተወስዷል፣ ቅድም እንደሰማሽ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድሶ ገብተው ታድሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው።
እስካሁን ምን ያህል በቁጥጥር ስር ውለዋል? በተደረገላቸው ጥሪ መሰረት
እስካሁን 3500
ተፈናቅለው ያሉ ዜጎችን ወደ መጡበት ቀዬ ለመመለስ ከሰላም ሚኒስቴር ጋር በጋራ እየሰሩ መሆኑንም ሌተናል ጄኔራል አስራት ዲኔሮ ተናግረዋል።
በርካታ ሚሊሻዎችን አሰልጥነናል። የቀሩን አካባቢው ቀበሌዎች አሉ። እሱ አካባቢ ያሉ ቀበሌዎችን ለማሰልጠን አንዳንድ በግጭቱ የቀሩ ደግሞ ሀገር አካባቢ ማጠናከር ያለባቸው የመንግስት ተቋማትን የማጠናከር ልክ እንደ ትምህርት ቤቶች፣ ጤና፣ ግብርና ማሰልጠኛዎች የመሳሰሉትን የማጠናከር ስራዎች ባለሙያው እዛ እንዲገባ ለማድረግ እነዚህን እያጠናከርን እንደገና ህዝቡ ተመልሶ የእርሻ ግብዓቱን አግኝቶ መልሶ የሚቋቋምባቸውን በሰላም ሚኒስትርን በኩል ተቀናጅተን እየሰራን ነው እና ይህንን ጨርሰን በአጭር ጊዜ ውስጥ እንመልሳለን ብለን የመጨረሻ እቅድ ላይ ያለን ነው። ይሄ ያጋጠመን ይህም ቢሆን ከተረጋጋና ብዙ ነገሮችን ወደ ቦታው ከመለስን ከመጋቢት ወር ብዙም ሳይዘል በመጋቢት እና በሚያዝያ አካባቢ ህዝቡን ለመመለስ አቅደናል።
በአካባቢው ባሉ ህዝቦች ዘንድ አሉባልታ በመንዛት ሽብር እንዲፈጠር የሚያደርጉ ኃይሎችን ሴራ ለማክሸፍም የግንዛቤ ማስጨበጥ ስራ እየተሰራ ነው ብለዋል።
አሉባልታዎች እና አንዳንድ ወገኖች የተለያዩ የሚያስፈራሩ ነገሮችን በማሰራጨት ለምሳሌ ግልገል በለስ ትልቅ ከተማ ነው፣ የዞን ከተማ ነው፣ ግልገል በለስ ማታ ዛሬ ተከቧል በማለት ቤት ውስጥ ሆኖ ይህ በመተኮስ ያልተከሰተውን ነገር ተከሰተ በማለት ሌላ ኃይል ተጭኖ እናንተን የሚጨርስ በመኪና ተጭኖ ገብተዋል የሚሉ ማስፈራሪያዎችንም በእነሱ ላይ በመንዛት በሰላማዊ ህዝብ ላይ እና በሌሎች በሁሉም ማህበረሰብ ላይ መረጋጋት እንዳይፈጠር ጦርነት እየተከሰተ ነው እያሉ በጣም መረጋጋት የሚመስሉ ወሬዎች በጣም የተበራከቱበት ነው። እሱ ላይ ህዝቡ እንዲረጋጋ ግንዛቤ ስራዎችም እየተሰሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች እና የተለያዩ ህብረተሰብ ክፍሎችን ሁላችንም በተለያዩ ወረዳዎች ላይ እየዞርን እያወያየን እያረጋጋን ያለንበት ነው። አሁን ያለው በዛም ጋር አሁን ያለው ሁኔታ የተሻለ ሁኔታ ላይ ነው ያለው። እሱን የበለጠ በሰላሙ እና በመረጋጋቱ ላይ መተማመን እንዲኖር አሁን በተጨባጭም ስብሰባ ላይ እያለን እሱና
ትላንት የችግር ሲፈጠርም ከአምስት ወረዳዎች በሰላም ጥሪ የተመለሱ ከታጣቂዎች አስተባባሪዎች ጋር ውይይት ሲካሄድ እንደነበር የኮማንድ ፖስት ሌተናል ጄኔራል አስራት ዲነሮ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ተከታዩ ደግሞ አድማጮች ወደ ጅጅጋ ይወስደናል። በሶማሌ ክልል በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች አስፈላጊውን የምርጫ ዝግጅት እያደረጉ መሆናቸውን አስታወቁ። ከጩ ምዝገባ ጋር በተያያዘ ለምርጫ ቦርድ ሲያቀርቧቸው የነበሩ ቅሬታዎችም በአብዛኞቹ መቀረፋቸውን ይናገራሉ። ባለፈው ሳምንት ወደ ጅጅጋ አምርቶ የነበረው ዘጋቢያችን አዲስ ቸኮል የተፎካካሪ ፓርቲ አመራሮችን አነጋግሮ ተከታዩን
በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች ለምርጫው አስፈላጊ ዝግጅት እያደረጉ መሆናቸውን ለቪኦኤ ገልጸዋል። በክልሉ ለሚካሄደው ምርጫ ገዢው ፓርቲ ብልጽግናን ጨምሮ ኦብነግ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ የነጻነትና እኩልነት ፓርቲ እንዲሁም ኢዜማ እጩዎቻቸውን አስመዝግበው ለምርጫ ዝግጅት እያደረጉ መሆናቸውን አስታውቀዋል። ኢዜማ፣ ኦብነግና ምዕራብ ሶማሌ ዲሞክራሲያዊ ፓርቲ በእጩ ምዝገባ ወቅት ከጊዜ ጥበትና ከምርጫ ቦርድ ቅርንጫፎች ዝግጁነት መዘግየት እንዲሁም ከመልካም ምድር አመቻለ መሆን አንጻር ማስመዝገብ ያልቻላቸውን እጩዎች በተመለከተ ለምርጫ ቦርድ ያቀረቧቸው ቅሬታዎች አብዛኞቹ ምርጫ ቦርድ እንደፈታላቸው ዛሬ ለቪኦኤ አስታውቋል። ሆኖም አሁንም የሚቀሩ አሉ ባዮች ናቸው። በሌላ በኩል በምርጫ ጣቢያዎች ያሉ የመንግስት ሰራተኛ ምርጫ አስፈጻሚዎች አብዛኞቹ ለገዢው ፓርቲ ያዳላሉ የሚል ክስ ኦብነግና ምዕራብ ሶማሌ ቢያቀርቡም ምርጫ ቦርድም ሆነ ገዢው የሶማሌ ክልል ብልጽግና ፓርቲ ግን ወቀሳውን አልተቀበሉትም። የምርጫ ቦርድ እምነትን በማይጣሉበት የምርጫ አስፈጻሚዎች ላይ አስፈላጊ ጥቆማ እንዲሰጥ ጥሪ ማቅረቡን ተከትሎ ከሶማሌ ክልል የቀረበ ጥቆማ ለመኖሩን የቦርዱ ቃል አቀባይ ሶላና ሽመለስ ለቪኦኤ አስታውቀዋል። የኢዜማ ጅጅጋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላው መልኬ ፓርቲያቸው በሶማሌ ክልል የአማራ ፓርቲ ነው የሚል አረዳድ በአንዳንዶች እንዳለ ገልጸው ይህን አመለካከት ግን ፕሮግራማቸውን እያስረዱ እያሳመኑ መሆናቸውን ይናገራሉ።
አንዳንድ የገጠመ ምንድን ነው? ዜማ የአማራ ፓርቲ ነው አንዳንድ ቦታ ያጋጠመ ነገር ግን ዜማ አሁን ሳለ ቀብድ ዳህር ተወዳዳሪ የቀብድ ዳህር ልጆች ናቸው። እዛ ማህበረሰብ የሚያውቃቸው ህዝቡን ለማስረዳት የሚችሉ ቋንቋም በራሳቸው ቋንቋ ዜማ ፕሮግራሙ ሲያዘጋጅ የፖለቲካ ፕሮግራም ሁሉም በቋንቋው በሶማሊያ ቋንቋ ነው። ሁሉም ክልሉ ሲንቀሳቀስ ሁሉም ያሉ ማህበረሰቡ ማከበረ ቋንቋውንም ሁሉም ነገር ባከበረ መንገድ ነው የሚንቀሳቀሰው እና የራሳቸው ልጆች ናቸው። ምክንያቱም ዜማ የሚከተለው ትክክለኛ ፌዴራሊዝም ያልተማከለ አስተዳደር። ያልተማከለ አስተዳደር ማለት ምሳሌ ወስደን ጅጅጋን የጅጅጋ ልጅ አስተዳደር ሶማሌ አማራ ሌላው አይደለም የጅጅጋ ልጅ አስተዳደር እሱም በህዝብ የተመረጠ ለዛም አሁን ማህበረሰቡ እየተረዳ ነው።
ያልተማከለ አስተዳደርና ህዝባዊ ተቀባይነት ያላቸው እጩዎችን ማቅረብን በመስፈርትነት ቢጠቀሙም በመስፈርታቸው መሰረት በእጩዎች ካቀረቧቸው 66 ተወዳዳሪዎች መካከል ግን 62ቱ በብሔራቸው ሶማሌ መሆናቸውንም እግረ መንገድ ጠቅሰዋል። ያም ሆኖ አንዳንዶች ጎሳቸው እየተጠቀሰ ሁሉ ላለመመዝገብ እንቅፋት እንደሚያጋጥማቸው አቶ ጥላውን ይናገራሉ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ከ1960ዎቹ ጀምሮ የትጥቅ ትግል ማድረጉን ትቶ ከሽግግር መንግስቱ ጀምሮ በክልሉ ፖለቲካ ላይ የተሳተፈ የሚገኝ አንጋፋ የፖለቲካ ፓርቲ መሆኑን የሚናገሩት የፓርቲው ሊቀመንበር አቶ ሂርሲዶን የክልሉ ምርጫ ቢያሸንፉ ክልሉን በተሻለ ሁኔታ ለመምራት የሚያስችል ፕሮግራም እንዳላቸው ይናገራሉ።
ከዚህ በኋላማ ተወዳድሬን ካሸንፍ ያው ለህዝቡ ጥሩ ያው ፕሮግራም አለ እና ፕሮግራም ደግሞ እናስተዋውቃለን። ህዝቡ በየጊዜው ያስተዋውቅ ነው፣ ለወደፊትም እናስተዋውቃለን። አሁን ካምፔኑ ሲጀመር ስብሰባዎችን ያካህን ማሳወቅ ነው። ይሄ ድርጅት ነባር ድርጅት ነው። ለምሳሌ ቻርተሩን የፈረሙትን ፓርቲዎች አንዱ
ሽግግር መንግስት። ለበርካታ ዓመታት ሲያካሄድ የነበረው ነጥብ ትግል ትቶ በሰላማዊ መንገድ ለመታገል ወደ ሀገር የገባው ኦብነግ ከክልሉ ስፋት አንጻር ሁሉንም ነዋሪ ለመድረስ ቢቸገሩም አስፈላጊውን ዝግጅት እያደረጉ መሆናቸውን የፓርቲው ቃል አቀባይ አብዱቃድር ሀሰን ሂርሞጌ ይገልጻሉ። የምንችለው ሁሉ እያደረግን ነው። የሶማሌ ክልል ሰፊና ህዝቡ ተበታትኖ የሚኖርበት ክልል ነው። በመሰረተ ልማትም ዝቅተኛ ነው። እናም ህዝቡን ለመድረስና ለማናገር አስቸጋሪ ነው። ግን የምንችለውን እያደረግን ነው። እጩዎቻችንን በሁሉም ቦታ ለማቅረብ እየጣርን ነው። መራጮቻችንንም እያዘጋጅን ነው። ይህ ምርጫ ለሶማሌ ህዝብ አዲስ ነው፣ ለኢትዮጵያም አዲስ ይመስለኛል። ምርጫው እውነተኛ ነው ወይስ እንዳለፉት አምስት ምርጫዎች የውሸት ነው የሚለውን እናያለን። የምርጫ ስርዓቱም፣ ህጉም፣ መራጩም፣ አስመራጩም፣ የምርጫ ሂደቱም፣ ተቋማቱም፣ ሁሉም ነገር የውሸት ነበር። ህዝባችን የትክክለኛና ነጻ ምርጫ ልምድ የለውም። መራጮቻችንንና እጩዎቻችንን ለዚህ ማዘጋጀት ቀላል አይደለም፣ ግን የምንችለው ሁሉ እያደረግን ነው ያሉት። ከዚህ ባሻገር በክልሉ የተከሰተው ድርቅም በምርጫ ዝግጅታቸው ላይ ጥላው እንዳጠላበት ነው አስዋዳ ነው የሚናገሩት። የክልሉ የክልሉ ገዢ ፓርቲ ብልጽግና ለምርጫ ዝግጁ አይደለም ሙሉ ስልጣኑ ተቀብሎ ለመያዝ ነው ፍላጎቱ ሲሉ ይከሳሉ። የሶማሌ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ማህመድ ሻሌ ግን ክሱን አይቀበሉም። በክልላቸው ሁሉም ተፎካካሪ ፓርቲዎች በነጻነት እየተንቀሳቀሱ እንደሆነና አንድም ፖለቲከኛ ለመታሰሩን በማስረጃ ላይ ይጠቅሳሉ። ሌሎች ተፎካካሪ ፓርቲዎች በተለይ ኦብነግን ፕሮግራም የለውም ብለው የሚከሱት አቶ ማህመድ ሻሌ የእርሳቸው ፓርቲ ብልጽግና ግን ከፖለቲካ ፕሮግራሙ ባሻገር በሶማሌ ክልል ባለፉት ሁለት ዓመታት ባስመዘገበው መርታ እንደሚመረጥ ተስፋ አላቸው።
ሶማሌ ክልል እርስ በርስም ሆነ ከሌላው አጎራባች ክልሎችም ካሉት የብሔር ብሔረሰብ ህዝቦች ላይ የነበረውን አብሮነት ተበጥሶ ጥላቻና ጦርነትና መፈናቀል ያለበት ሰሞን ነበር። ስለዚህ ከዛ ሁሉ ወጥተን ብዙ የተሰዘቡ ሴሮች ነበሩ። ክልሉ እንዳይረጋጋ ይታወሳል። የክልሉ የቱ የነበረው አመራር እኛ ከዚህ ከወጣን እንደ ባግዳድ ይሆናል ሶማሌ ክልል እንጂ መልሶ ተቋቁሞ አብሮ የሚቀጥል ሶማሌ ክልል እንደ ክልል የሚቀጥል ምን እምነት የላቸው አልነበራቸው። በሁለታዩ መድረኮችም ዛቻ መስራሪዎችም ሲያደርጉ ነበር። ከዛ ተነስተን ዛሬ ክልል ውስጥ ደግሞ አብዛኛው በአገሪቱ ክፍል የተረጋጋና ሰላም ያለበት ክልል ማለት ነው። ስለዚህ ፖለቲካሊ ሰላም ልማትን ብነሳ የነበሩት የሶማሌ ክልል በትምህርትም በጤናም በመሰረተ በመንገድም የተለያዩ ታምር ስራዎች አሉ። ሰራናቸው ስራዎች በለውጥም በሄደትም ያስተናይናቸው ተጨባጭ ነገሮችም ህዝቡ የነበረው ኤክስፔክቴሽን ከዛ በላይ ነው። ምክንያቱም የነበረው ችግር ሁሉም በግሉ ለውጡን ኤክስፔክት የሚያደርገው ነው ነበር። ያን ነገር ያው ማሟላት ሁሉም ይቻላል ባይባልም በሰራናቸው ስራዎች ኤቨን ፖለቲካሊ ሜንታሊ ሶ ፍሪ ሆኖ ማሰብ ከቻለም ትልቅ ነገር ነው።
ከሳምንት በፊት ባገኘነው መረጃ መሰረት ብልጽግና፣ ኦብነግ፣ ኢዜማ፣ ነጻነትና ኩልነት ፓርቲ እንዲሁም የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በቅደም ተከተል በርካታ እጩዎችን ያስመዘገቡ ሲሆን የእጩዎቹን ቁጥር ግን እስካሁን ድረስ የተመዘገበና በምርመራ ሂደት ላይ ያለ ስለሆነ መናገር አልተቻለም። የተመዘገቡ እጩዎችን ቁጥር ከምርጫ ቦርድ ለማግኘት ያደረገው ጥረትም አልተሳካም። በክልሉ ካሉት ተወዳዳሪዎች መካከል የነጻነትና ኩልነት ፓርቲ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ለዚህ ክፍል ቀዳሚ ላደረግነው ዘገባ ወደ ወሎ እናቅና። ኑሯቸውን በኦሮሚያና በቤንሻንጉል ክልል አድርገው የነበሩ ቁጥራቸው ከ800 በላይ የሚደርስ የአማራ ብሔር ተወላጆች በክልሎቹ በተፈጠሩ የጸጥታ ችግሮች ሳቢያ ተፈናቅለው ወደ ደቡብ ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። ይህም ካለፉት 3 ዓመታት ወዲህ ተፈናቅለው ወደ ዞኑ የገቡትን ሰዎች ቁጥር ከ10,000 በላይ እንዲያሻቅብ አድርጎታል ይላል ጽሕፈት ቤቱ። መስፍን አራጌ ተከታትሎታል።
የጽፈት ቤቱ ኃላፊ መሳይ ማሩ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት በኦሮሚያ ክልል ወለጋና በቤንሻንጉል አካባቢዎች ባለው የጸጥታ ችግር ምክንያት 827 የአማራ ብሔር ተወላጆች ቤት ንብረታቸውን ጥለው ባለፉት 3 ቀናት ወደ ደቡብ ወሎ መግባታቸውን ጠቁመዋል። ቀደም ሲል ከክልሉ ተልኮ የነበረውን ምግብና ምግብ ነክ ያልሆኑ ድጋፎች ለተፈናቃዮቹ እንዲውል መደረጉን አስረድተዋል።
እነዚህን ተፈናቃዮች ደግሞ ጊዜያዊ መጠለያ ወይም ማረፊያ አመቻችተን ወልረዲ ወደዛ ቦታ እንዲሄዱ ያደረጉ ግንበት ሁኔታ አለ። ቦታውም እንግዲህ ተወለደሬ ሃይ ከተማ የሚባለው መካነ ኢየሱስ የሚባል ካምፕ አለ። እዛ በቁጥር ወደ 497 የሚሆኑ ተፈናቃዮች አስገብተናል። በተመሳሳይ ደግሞ አንድ 10 ኪሎ ሜትር ዝቅ ብለን ጃሪ ላይ ወደ 332 የሚሆኑ ተፈናቃዮች እዛ ቦታ ላይ አስቀምጠናል።
ይሁን እንጂ ከተፈናቃዮቹ ብዛት አንጻር ድጋፉ በቂ አለመሆኑን ያምናሉ።
መካነ ኢየሱስ ላሉት ወደ 34.5 ኩንታል እህል ሰጥተናል። ወደ 86 ብርድ ልብስ ሰጥተናል። 86 የሚሆን ፍራሽ ሰጥተናል። እንግዲህ ይሄ አንድ ፍራሽ ለ2-3 እንዲጠቀሙበት ለማድረግ ነው ጥረት የተደረገው እንጂ አንድ ባንድ ንስተ ከተባለ የቀረበ ግብአት እጅግ በጣም አነስተኛ ነው። ጃሪም አካባቢ ላይ በተመሳሳይ ብርድ ልብስ እንደዚህ ወደ 101፣ ፍራሽ ወደ 72፣ ከዛ ውጭ ምግብ ነክ የሆኑትን ደግሞ በቀመሩ መሰረት ለአንድ ሰው 15 ኪሎ ግራም በዛ መሰረት የተለያዩ ግብአቶችን ለማስገባት ጥረት አድርገናል። ስለዚህ የግብአት አቅርቦቱ አካባቢ ላይ አመጣጣቸው ድንገት ስለነበረ ተቋማችን ላይ የነበሩትን ግብአቶች አንድ ፍራሽ ለ2 ለ3 አንድ ብርድ ልብስ ለሁለት ለሶስት በጊዜያዊነት እንዲጠቀሙ ነው ያደረግነው። ክልሉ ግን ለነዚህ ተፈናቃዮች ምግብ ነክ ያልሆነ ድጋፍ በተሳቢ መኪና የላከበት ሁኔታ ነው ያለው። እሱ እንደደረሰ ጉድለቱን እያየን መረጃውንም በደንብ እያጠራን ለተጠቃሚዎች እንዲደርስ የማድረግ ስራ እንሰራለን።
አጥራቱን በመሙላት የደሴ ከተማ ኗሪ በተለይም ወጣቱ ያደረገውን አስተዋጽኦ አድንቀዋል። አላፊው
ድንገት ነው የመጡት፣ ቁጥራቸው በጣም እጅግ ብዙ ነው። በቀጥታ ደሴ ነው የመጡት። ደሴ ከመጡ በኋላ ማህበረሰቡ ደግሞ በተለይ ገንዘብ በማዋጣት ምግብ ነክ የሆኑ በማዋጣት ማህበረሰቡን ቁርስና ምሳ ለተፈናቃዮች የደገፈበት ሁኔታ አለ። ወጣቶችም ይህን ጉዳይ ባለቤቱ ነው ማህበረሰቡን የማስተባበር ስራ ሰርተዋል። እሱ በጎ ነገር ነው።
የከተማዋ ኗሪ ከምግብና አልባሳት ድጋፉ በተጨማሪ የተዳከሙ ሰዎችን ወደ ቤት በመውሰድ ድጋፍ ማድረጉ ታውቋል። በሆሮ ጉድሮ ወለጋ ዞን ጃርደጋ ጃርቲ ወረዳ አጋምሳ ቀበሌ ኗሪ የነበረችው ሀይባ አደም ከወለደች አንድ ወር አይሞላትም ያልጠናች ህፃን ይዛ አስቸጋሪ ጊዜ ማሳለፏን ነው የምትናገረው። በአካባቢው ብሔርን መሰረት ያደረገ ጥቃት መሰንዘሩ ተወልዳ ካደገችበት አግብታ ወግ ማዕረግ ካየችበት ቀይ እንድትፈናቀል እንዳደረጋት ገልጻለች።
ፊቷ በጥይት ሲሉ በኋላ ካረገቡ ጊዜ ነፍሳችንን አመጥበን ንብረት ማሸጥን ምንም አላለንም። ብድግ ብለን ለህይወታችን ለምንንም ቢሆን እንበላለን ብለን ወደ ሀገራችን እንግባ ብለን መጣን። በዝር ነው የመጣን። ሀብትም ልሸጥ ምንም አላለን። እንዲህ ያለው ቤታችንን ልቅቅ አድርገን ውጤት በንዲጅ ፍራስ አደረገን።
ይህች ልጅሽ ስንት ቀን ሆነ ከወለድሽ?
ተወለደች እንግዲህ ወርና እንዲዘ ይሆናታል። የወለድኩት መንገድ ነው። ተቤት ወጥቼ መንገድ እንዲወለድኩ ማለት ነው። ይረጋጋል መንግስት ይደርስላል ይረጋጋል አሉና እኔን ሆነ ቦታ ወደ መንገድ እንዲሸኙኝ እዛ መሀል መንገድ ስወልድ ዘመድ ቤት ገብቼ እዛ እንዲተኛሁኝ ትንሽ በረድ ያለ ደግሞ ሊረጋጋ ነው አሉና አልጋውን ሰርቶ ቤትሽ መታረስ አለብሽ ብሎ ባለቤቴ ወደዛ ተመልሼ አንድ ቀን እጄ ቤቴ ትኝት እንዲያልኩኝ 25 ተሰው ዘው ጎረቤታችን ያለቀ ጊዜ በዛው ድግ ብዬ ወጥቼ መጣሁ። በየመንገዱ እንግዲህ ገጠር ነው ሩቅ ነው ሀገራችን መኪና አይገባውም። ሲደክመኝ በየመንገዱ እያረፍኩ ካረም።
የደሴ ከተማ ነዋሪ ወይዘሮ ማርታ ታደሰ አራሷ እስክታገግም ለመንከባከብ ቤቴ አምጥቻታለሁ ይላሉ።
ተፈናቃዮች መጥቶ ብዙ ሰው ፈሷልና ጋጣሚነቱን ላይ ሲወርድ እሷን አገኘኋትና በቃ በጣም ተሰማኝ። በጣም ማለቀስኩኝ። ኑሮኝ ምናምን አይደለም አሁን እንደምታየው ቤቴ ይችናል ተከራይቼ ነው የምኖረው። የተሻለ ነገር ኑሮ ሳይሆን ባለኝ አቅም በቃ የሆነ ነገር ስለተሰማኝ እንድረዳት ፈለግኩኝ እና በቃ አናገርኳቸው ላይ ይዤ መጣሁ ማለት ነው ወደ ቤት።
ከተፈናቃዮቹ አብዛኛውን ቁጥር የሚይዙት ህጻናትና ሴቶች ሲሆኑ የእድሜ ባለጸጎችም አሉበት። 15 ዓመት ያልሞላት ሌላዋ የአጋምሳ ቀበሌ ታዳጊ በከተማዋ ኗሪ እንክብካቤ ሲደረግላት አግኝተናታል።
ስምሽ ማን ነው?
ብርቅያካ።
ብርቅያተለ የት ነው የተወለድሽው?
አጋምሳ።
አጋምሳ የት ነው?
አጋምሳ ዛኛ ሀገር ወለገ።
በምን ምክንያት መጣሽ?
እዛ ሲገደ ወደ ሀገራችን መጣን አገር ፍለጋ ወደዚህ ተወለጋ አሞራ ፋስ ድረስ።
በምን መጣሽ?
በግሬ። ከዛ በላይ ቡሬ ድረስ ይዞን መጣ መኪና።
ተፈናቃዮቹ ያሉበት ይዞታ አሳሳቢ መሆኑን የገለጹትና ታዳጊ ብርቅ ያከለን ለማሳደግ ቤታቸው የወሰዱት ወይዘሮ ዋጋ የበየነ ሁሉም የበኩሉን በማድረግ ሰብአዊ ቀውሱን ለመቀነስ እንዲሰራ ጥሪ አስተላልፈዋል።
በጣም ያሳዝናሉ። ልጆቹ እስከ ሞት ደረጃ ያሉ ናቸው። በረሃብ በውሃ ጥም እንደዛ ሆኖ ስናያቸው ልጅቷን ለማምጣት ወሰንኩኝ ማለት ነው። ማለት አንድ ሰው ለነፍሱም ይሁን ለምንም ወጣት አለበት ግዴታውን ብዬ ነው። አባቷን አግኝቼዋለሁኝ። ከሷ የእሷ ታናናሾች አምስት አሉ። በጣም ህጻኖች ናቸው። ያው ባደራ መልክ ነው የሰጠኝ። ስልክ የላቸውም፣ አድራሻ የላቸውም። የእኛም ቤት ነው ያዩት። ያው ሲመቻችልኝ መጥቼ እጠይቃታለሁ ብሎ ነው ሰጡኝ ሄደው።
ተፈናቃዮቹን በዘላቂነት ከማቋቋም አንጻር የመንግስት አቅጣጫ ምን ይሆን? የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሳይ፣
እንግዲህ በዘላቂነት ከማቋቋም አንጻር እንደ ክልል የተሰጠን አቅጣጫ ምንድን ነው? አሁን በተፈጠሩት ወቅታዊ ግጭቶች ምክንያት ያው ቀያቸውን ለቀው ወደዚህ መጥተዋል። ስለዚህ የአካባቢ ላይ በሚሰራ የህዝብ ለህዝብ ግንኙነት ስራ፣ የአመራር ለአመራር ስራ፣ አካባቢው ሰላም ከሆነ ሰላሙ የተረጋገጠ ከሆነ በቀጥታ መልሶ የማቋቋም ስራ ቀደም ሲል ወደ ተፈናቀሉበት አካባቢ የሚሰራ ነው የሚሆነው።
ለውጡ ከመጣ ካለፉት 3 ዓመታት ወዲህ ከኢትዮጵያ የተለያዩ አካባቢዎች ተፈናቅለው ወደ ደቡብ ወሎ የገቡት ተፈናቃዮች ብዛት ከ10 ሺህ ማለፉን ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ከየካቲት 27 2021 ዓ.ም ጀምሮ በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን በተለያዩ ወረዳዎች ማንነትን መሰረት ያደረገ ጥቃት ተሰንዝሮብናል ያሉ አስተያየት ሰጪዎችን ዋቢ አድርጎ የዛሬ 3 ሳምንት ገደማ ቪኦኤ እንደዘገበው ህጻናትንና ሴቶችን ጨምሮ 42 ሰዎች በታጣቂዎች ተገለዋል። በሆሮ ጉድሮ ወለጋ ይመለከታቸዋል የተባሉትን የጃርደጋ ጃርቴ ወረዳ አመራር በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ያደረግኩት ጥረት አልተሳካልኝም። የቤኒሻንጉል ጉምዝ ኮማንድ ፖስት አስተባባሪ ሌተናል ጄኔራል አስራት ዴኔሮ በስጋትም ሆነ በመፈናቀል ካካ አካባቢያቸው የለቀቁ መኖራቸውን አምነው ከቀያቸው ተፈናቀሉትን ወደ ቀያቸው የመመለስ ስራ ይሰራል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ስለምን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በምዕራብ ዩናይትድ ስቴትስዋ የኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆነ የ12 ዓመት ታዳጊ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የሚገኝ ትንፋሽን የሚያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በሞትና ህይወት መካከል ይገኛል። የውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ሳኑ ጆሹዋ ባደረገው ሙከራ ኦክሲጅን ወደ ጭንቅላት እንዳይሄድ እንዳደረገውና ራሱን ስቶም እንደተገኘ ወላጆቹ ለአሜሪካ ድምጽ ተናግረዋል። ስምኝሽ ቆየ ይህንን እና ሌሎች በማህበራዊ ሚዲያ ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት የሚዳስስ ዘገባ ወላጆችንና ባለሙያዎችን አነጋግራ እንዲህ አሰናድተዋለች።
የ12 አመቱ ጆሹዋ ኃይለ ኢየሱስ የ7ኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙ በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ፣ ምግብ ማብሰል የሚሞክርና በቤተክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሐዘን ትገልጻለች።
አንድሙ እንደሚነግረኝ የሆነ ካዩስ ነገር ይተነሳ ምንድነው የሚሉስ እና ያላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅን ለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየው ነው እድሜያቸው 12 አመት እና ዓለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገርማቸው ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እንደዛ አይነት ሲል ያስጠነቀቀው ነበር ለዳዲው ምነግረውና ምን ሲል እንደሚጣላው ይነግራዋል እንደሚነግረን ከሆነ ማለት ነው። ስለዚህ ክሱን ተደብቆ ይሄንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት።
ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል።
እነሱ አሁንም ተስፋ ሰጥተውን አይደለም ምንሽ የራሳቸውን እውቀት ተናግረዋል። አይ አፕሪሼት እነሱ ለሚያረጉት ትሪትመንት ሁሉ አመሰግናለሁ እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደየሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮህ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊሚትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡ ነው።
የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል።
አሁን ደግሞ ሸክምኔ ከብዶኛል። የማልፍበት በጣም ከብዶኛል። ግን ሸክምኔ የሚያክል ወደን ይዛችሁኑ ያለን ጌታ እኔም ደግሞ ዛሬ ከበደኝ። እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ።
በብዙዎች ዘንድ ብላክአውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስ አውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘ ጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህፃናቶችን ህይወት አደጋ ላይ ሲጥል ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓመተ ምህረት ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሰጡ። አብዛኞቹ ከ11 እስከ 16 16 ዓመት ዕድሜ ያላቸው ህፃናት ናቸው። በጆሷ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የ10 ዓመት ሴትና የ7 ዓመት ወንዶች ልጆች አሏት ቤዛ ክንፈ እስካሁን በጆሷ ላይ የደረሰውን ለማመን እንደከበዳት ትናገራለች።
ኃይለ ኢየሱስንና ፋሲካንም አቃቸዋለሁ። እኔ እንደውም የምለው እነሱ ኃይለ ኢየሱስ በጣም የኮምፒውተር ሰው ነው። እነሱ ላይ ይሄ ሀፕን ካረገ እኛም አላለው። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ ስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውም በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን እና በጣም አስቸጋሪ ሁኔታ ነው ያለው ለኛም ለወላጆች ለልጆችም።
በዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ግዛቸውን መገደብ ምን እንደሚያዩ መከታተልና በየጊዜው ሐሳባቸውን ማወቅ ከመንግስቴም በላይ አስፈላጊ ነው ትላለች።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድነው ሰርች ያደረጉ ያሉት ስለምንድነው ማወቅ እየፈለጉ ያሉት ከልጆች ከጓደኞቻቸው ጋር ምንድነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ።
እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ የሆኑ መምጣታቸውን አስረግጠው ተናግረዋል።
Your platforms are my biggest fear as a parent. I'm a mom of 3 school-age kids. It's a battle for their development, a battle for their mental health, and ultimately a battle for their safety.
እንደ ወላጅ የእናንተ የተስስር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸው ማይቻለው ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ህግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች።
እንደውም ከሌሎች ወላጆች ጋር ተነጋግረን ምንድነው ማድረግ የሚገባን ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዱስትሪ ኢንተርኔት ካምፓኒዎችን አፕስ ዴቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት።
ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ አመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁት ወይዘሮ ብሌን ተክሉን ጠይቀናቸዋል።
ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት እንጀምራለን። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መርጦ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው።
ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል።
አንደኛ በቤቱ በቤታችን እንገኝ። አባቱም ሆነ እናቱም ሆነ ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እንዲ አይሆንም ተው የሚባለውን እንቆጣጥ። አስረዳኝ ለምን እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠሩ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሮአችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳየኝ እኔን አስተምረኝ እስቲ አሳየኝ ወይ ይሄማ እንዴት ደስ ይላል እንዴ አብረን እሺ ዳንስ ነው ደንስ እስቲ ደንሽ ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው በጎ በጎውን መባት ይቻላል።
የጆሹዋ በህክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በእያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።